The opinions expressed in the sponsored programs on this station are strictly those of the program hosts, guests, and callers, and are not necessarily those of Beasley Broadcast Group, this station, its staff, other advertisers, or agencies.
ጤና ይስጥልን። ዛሬ እለቱ ጁን 4 2017 ወይም ግንቦት 27 2009 እንደ ኢትዮጵያን ዘመን አቆጣጠር ሲሆን የዛሬውን ኢትዮጵያ ኮሚኒቲ ሬዲዮ መራግብር ማቀርብላችሁ እኔ ዘነበች ባለ ሲሆን ከዚሁ ፕሮግራም በተከታታይ ይሄንን የመሰለ ፕሮግራም ይኖረናል። ዛሬ በመሰረቱ እኔ ብቻዬን ነው ያለሁት። ፕሮግራማችን እንደሚከተለው ይሆናል። Friday, June 2, 2017, ከሰዓት በኋላ በኮሚኒቲው በተደረገው የኢትዮጵያ ወጣቶች ማህበር የተደረገውን የባርቢኪውና የወጣቶች መስናኛ ፕሮግራምን በተመለከተ የምንለዋለ እንግዶችን በዚያ ዙሪያ አሉን። ስለ ሰመር ስኩል አጥር ያለ ማሳሰቢያ ይቀርባል። የኮሚኒቲ ማስታወቂያ ይደመጣል። የ2017 ተመራቂ ወጣቶችን እናወደሳለን። የተመራቂዎች ስምም እንዲሰጠን አድማጮችን እንጠይቃለን። ከዛም ከዶክተር አበበ ሀረገወይን ስለ ስኳር ወይም በእንግሊዝኛ ዳያቢቲስ ስለሚባል በሽታ በመባል የሚታወቀውንና ብዙዎቻችንን አጥቂ ስለሆነ በሽታ ትንሽ እንዲያዋዩን ከሳቸው ጋር ቆይታለን። በዚሁ አጋጣሚ አብራችሁን እንደምትሆኑ በማሰብ ከዚሁ መራግብር ጋራ ዘመን ተሻግረው የሚደመጡና የጊዜው ሙዚቃ እያሰባጠረን የእለቱን መራግብር እንጀምራለን። ከኛ ጋር እንደምትቀዩ ተስፋ በማድረግ እለቱ መራግብር እንሆ።
Mama, 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 mama
ቀደም ቀደም ብለን እንዳሳሰብነው ባለፈው ፍራይዴ June 2, 2017 እንደምታቆ ወቅቱ ትምህርት ቤት የሚዘጋበት ወጣት ልጆቻችን ከረጅም የትምህርት የፈተና ጊዜ ለረጅም ጊዜ ትንሽ ጊዜያት ረፍት የሚያገኙበት የሚሰሩት አተው ወዲና ወዲ የሚሉበት ራቅ ያለ ቦታ የሚኖር ዘመዶቻቸውን የሚጎበኙበት ብዙ ቴሌቪዥን የሚያዩበት ቪዲዮ ጌም የሚጫወቱበት አንዳንዶችም ለሚመጣው የትምህርት ዘመን የሚዘጋጁበት ብዙ የሚያጠኑበት ጊዜ ነው። ይሄ መንገዴ በሰመር የትምህርት ቤት ይዘጋል ማለት ነው። በዚህ ጊዜ የኢትዮጵያ ኮሚኒቲም ይሄንን ተገንዝቦ ወጣቶችን በምን መንገድ መርዳት እንችላለን በሚል በቅርቡ በስሩ ባቀናጃቸው የኢትዮጵያ ኮሚኒቲ ወጣት ማህበር አባላቶች አመካኝነት የመጀመሪያውን የወጣቶች የባርቢኪው እና የጨዋታ ዝግጅት በወጣቶቹ ተሳትፎ በኮሚኒቲው ቅጽር ግቢ ውስጥ ሞቅ ደመቅ ያለ ባህል አክብሮ ውሏል። በሜዳው ላይ ወጣቶች ልጆቻችን ሲሮጡና በዘመናቸው ሙዚቃ ሲወዛወዙ እንደማየት እጅግ ማራኪ ነገር የለም። ጥቂት ወላጆች የተቀደሰ ተግባር እንዲሳካ አብረው በመምጣት የሚበሉትን በመጥበስ የሚበሉትን የባርቢኪው በርገር ሃትዶግ በመጥበስ መጠጥ በማዘጋጀት የልጆቻቸውን ፍንደቃ ጨዋታ በፎቶ በቪዲዮ በመዘገብ ጥሩ ተሳትፎ ሲያደርጉ ታይቷል። ይህም አንዱ የኮሚኒቲው ኩራትና መልካም ስራ መሆኑን ይዘግባል። በራሱ የኮሚኒቲ ማህበር ኢትዮጵያውያን ልጆችን ሲጫወቱ የኛ ኮሚኒቲ በሚል ስሜት ተሞልተው ሲሮጡ ሲፈነድቁ ማየት የመሰለ አስደሳች ነገር የለም። ለዚህም ዝግጅት የኮሚኒቲው የሥራ አመራር አባላት የወጣቶቹ እናቶች ይህንን ሐሳብ አመጥተው ነፍስ ለዘሩበት የኛ ብርቅዬ ወጣቶች የነሱን ሐሳብ በመደገፍ በሥራው የተገኙት ወጣቶችና ቤተሰቦቻቸው በጣም ሊመሰገኑ ይገባል። እለቱ ብዙ እንቅስቃሴዎችን ያዘለ ነበር። የነዚህ ወጣቶች ሳቅና ሩጫ ግብዣ ወደ ኮሚኒቲው ቅጽር ግቢ ለተለያየ ሁኔታ የመጡትን እንግዶች ሁሉ የማረከ ነበር። ወጣት ልጆቻችንም ከትምህርት ቤት ውጪ ለትንሽ ጊዜ ተዝናንተው የማይተዋወቁ ተዋውቀው የራሳቸው ልምድ ተለዋውጠው እንደ እድሜያቸው ቦርቀው ትንሽ ዘና ብለው የቀኑን ባህል በፍቅር ሰላምታ ልውውጥ ከልብ በመነጨ ምስጋና በደመቀ ሁኔታ ግቢውን አጽድተው ጨርሰዋል። እኛም ባጠገባቸው የተከኘን ትልልቆች ወይም እናቶች ቤተሰቦቻቸው ተደስተን እነሱም ተደስተው የኢትዮጵያ ኮሚኒቲን አመስግነን ለሚቀጥለው ዓመት በሰላም ያድርሰን ተባብለን ተለያየን። ባህሉ በዚህ ሁኔታ ተጠናቆ ሁላችንም ወደ ቤታችን በደስታ ተጓዘን። ሆኖም ግን በዚህ ዝግጅት ላይ ታላቅ ተሳትፎ ያደረጉትን ማመስገን ይገባናልና ለዶክተር አይናለም፣ ለወይዘሮ ኤልሳ ይመኑ፣ ለወይዘሮ ጽጌ፣ ለወይዘሮ እስከዳር፣ ለወጣት ቅድስት ፈጠነ፣ ዮዲት ፈጠነ፣ ዮርዳኖስ አዲስ፣ ኤደን ካሴ፣ ህሊና ከበደ እጅግ የከበረ ሰላም ምስጋናዬን አቀርባለሁ። በዚህ አጋጣሚ አንድ ሰው ረስቻለሁ ስም። አንድ እናት እዚሁ ላይ ተገኝተው ነበረ፣ ግን ስማቸውን አላገኘሁኝም። ይቅርታ፣ በሚቀጥለው ካገኘሁኝ እኚህንም እናት አስተዋውቃለሁ። እና በዚሁ ተጠናቋል ማለት ነው። እናመሰግናለን።
Mas en mi vera
እንግዲህ እንግዶች እየጠበቅን ነበረ በስልክ እነሱን እየጠበቅን ነው ለማንኛውም ግን ከደወሉ እና እናገኛቸዋለን በዚህ አጋጣሚ ሌላ ማሳውቀው ነገር ምንድን ነው ለአንድ ወር ከግማሽ ይሃል በዚሁ በሬዲዮን እየመጣን ብዙ መረጃ እየሰጠን ነበረ በተለይም ሮህቦት ፓፕቲስት ቸርች በኢትዮጵያ ኮሚኒቲ ስፖንሰር ተደርጎ ቱተሪንግ ለልጆች ይሰጣል ብለን አናውንስ አድርገን ነበረ ያ አናውንስመንት ከአንድ ወር በላይ በዚሁ ሬዲዮ ሲነገር ቆይቷል ትናንትና የመጨረሻውን የሬጅስትሬሽን ፎርም በሙሉ ሰጥተናል ለነሱ ከዚህ በኋላ እንግዲህ ብትመጡም አታገኙም ማለት ነው አልቋል በጁንቱ ነው ዴድላይኑ አሁን ትምህርት የሚጀመርበት ጁላይ ላይ ነው ይሄንን በዚህ አጋጣሚ ይሄንን ልናሳስብ እንወዳለን ጁላይ 10 እስከ 14 እንደገና ጁላይ 17 እስከ 21 ባለው ጊዜ ውስጥ ትምህርት ይጀመራልና ሲደውሉላችሁ በባካችሁን ስልክውን አይታችሁ መረጃውን ተረድታችሁ ወደ ልጆቹን ይዛችኋቸው ሂዱ እንላለን እናመሰግናለን በላይ ላይ ሰው አለ ጤና ስጥልኝ ያ ጤና ስጥልኝ
ስጥልኝ ወይዘሮ ዘነበች
አይ ጤና ስጥልኝ ዶክተር አይናለም እንዴት ነሽ ደህና ነሽ አንቺን
እየጠበኩ እግዚአብሔር ይመስገን
አንቺን እየጠበኩ በመሃሉ ሌላ አናውንስመንት እንተናልኩኝ ለማንኛውም ባለፈው ጁን 2 መደመቅ ሞቅ ያለ የልጆች የወጣቶች ፕሮግራም አካሄደን ነበር እዛ የኮሚኒቲው ቅጽር ግቢ ውስጥ እና እንግዲህ እንደምታዩ እኔ እንደዘገብኩት የሚሰማኝና እኔ እሳትኩት ነገር ካለ እንደው አንቺ እንድትጨምሪበትና ስለዛ ጉዳይ ሞር እንድታብራሪልን ነበር የጋበዝንሽ
አዎ ጁን 2 ከሁለት ሰዓት እስከ 6 ሰዓት ባለው ጊዜ መቅደመቅ አርጎ ፈቃደኛ ወጣቶች በኢትዮጵያ ኮሚኒቲ ስር የወጣቶች ማህበር አባላት የኢንድ ኦፍ ዘ ስኩል ይር ባርቢኪው ስርዓት አካሄደዋል። በፕሮግራሙ ላይ የፕሮግራሙ ዋና መሰረት እንደነገሩኝ ወጣቶቹ አንደኛ ነገር የኢትዮጵያ ኮሚኒቲን ለኢትዮጵያውያን ወጣቶች ለማስተዋወቅ ነው። ኢትዮጵያውያን ወጣቶች በብዛት አትላንታ ውስጥ ይኖራሉ ግን ኮሚኒቲ ውስጥ ፓርቲሲፔሽን ተሳትፎ የላቸውም እና ለምንድን ነው ማንሳተፈው ብለው የተነሳሱ ወጣት ግለሰቦች ያቋቋሙት የኢትዮጵያ ኮሚኒቲ የወጣቶች ማህበር አባላት ናቸው ፕሮግራሙን ያዘጋጁት። እና በፕሮግራሙ ላይ የትውውቅ ስነ ስርዓት ነበረ። ፕሮግራሙን ተሳትፈው አባል የሆኑ ወጣቶችም ተጨማሪ ወጣቶችም አሉ። የተለያየ ዝግጅት ነበራቸው፣ እንደ ገመድ ጉተታ፣ ሩጫ፣ የአእምሮ ማነቃቂያ ላይክ ብሬንስቶርሚንግ፣ ጥያቄና መልስ ውድድር፣ የተለያዩ ነገሮች ነበሩ። ልጆቹ ሲጫወቱ ሲፈነጥዙ እዛ ግቢ ውስጥ ማየቱ ራሱ ኢትዮጵያን አሜሪካ ያመጣት ይመስል ነበረ። እና በጣም ደስ የሚል ስርዓት ነው ያከበሩት። ወላጆችም አብረዋቸው የመጡ ወላጆች ነበሩ። ስነ ስርዓቱ እንዴት ነው የሚካሄድ እየተከታተሉ መስተካከል ያለበት ነገር እንዲያስተካክሉ እየመከሩ እስከ በዓሉ መጨረሻ ድረስ አብረዋቸው የቆዩ ወላጆችን በዚህ አጋጣሚ ላመሰግን እወዳለሁ። እነዚህ ወጣቶች በዚህ አንድ ጊዜ ብቻ የሚጨርሱት ነገር በዚህ ተገናኝተው የሚጨርሱት ነገር ሳይሆን ቀጣይ የሆነ አላማ አላቸው። ታሪክን፣ ባህልን፣ ህብረተሰባዊነትን፣ ኢትዮጵያዊነትን ለወገን ለማስተማር ታጥቀው የተነሱ ናቸው። ወጣቶቹ የትምህርት ጊዜያቸውን ሰውተው የተለያዩ ዝግጅቶችን ሲያቀርቡ ነበር ለኮሚኒቲው። ባለፈው በእናቶች ቀን በዓል ላይ ባህላዊ ጭፈራዎችን፣ ግጥሞችን፣ ስነ አባባሎችን ሁሉ አቅርበዋል። ተጨማሪ ድጋፍና እውቅና እንዲሰጣቸው ጠይቀው የጠየቁትን ድጋፍና እውቅና አግኝተዋል። አሁን በተጨማሪ የቱቶሪያል ክፍለ ጊዜ ሊከፍቱ እየተዘጋጁ ነው። በየሳምንቱ እንደ ቀድሞ እንደነበረው በሳምንት አንድ ቀን ሁለት ቀን አንድና ሁለት ቀን እንደ አመቺነቱ የቱቶሪያል ፕሮግራም በቅርቡ ይጀመራል። እነሱም በቅደም ተከተል ታላቆች ታናሾቻቸውን ይመራሉ። የእነሱ ታላቆች ደግሞ እነሱን ይመራሉ፣ ያግዟቸዋል። ቋንቋም ለማስተማር አማርኛ ቋንቋ የማስተማር ታሪክም የማስተማር ፕሮግራም ሁሉ ያካትታል ይሄ ቱቶሪያል። እና በተጨማሪ እንደ ፕሮፌሰር ሀይሉ ያሉ ምሁራን ይሄንን ነገር በመደገፍ ትምህርት እንደሚሰጡ ተስፋ ሰጥተውናል። እና በጣም ደስ የሚል ሁኔታ ላይ ነው ያሉት ኢትዮጵያውያን ወጣቶች። በእውነት ለማለት እኔ ማን ይተካናል፣ ማን የኢትዮጵያን ኮሚኒቲ ወደፊት ያራምደዋል የሚለው ሀሳብ ከአእምሮ ነው የወጣው። አሁን የምንተማመንባቸው ወጣቶች አሉን። እኛ ስንለቅ እኛን ተክቶ አገራቸውን ወገናቸውን የሚያስታውሱ ከፍተኛ የወገን ፍቅር፣ ከፍተኛ ወገናዊነት የሚሰማቸው ወጣቶች መኖራቸውን ሳረጋግጥ በጣም ነው ደስ ያለኝ። እና ይሄ ትልቅ ደስ የሚል የኢትዮጵያ ኮሚኒቲ ማህበር ድል መሆኑን ላስገነዝብ እወዳለሁ። ወጣቶቹንም ባደረጉት ተሳትፎ ባደረጉት ጥረት ሁሉ ላመሰግናቸው እወዳለሁ። ቤተሰቦቻቸው፣ ሌላውም የኢትዮጵያ ኮሚኒቲ አባል የሆነም ያልሆነም ኢትዮጵያዊ ሁሉ ይሄንን ማህበር ድጋፍ ሰጥቶ እንዲያጠናክረው ደግሞ በአክብሮት እጠይቃለሁ።
እሺ ዶክተር አይናለም በጣም እጅግ አድርጌ አመሰግናለሁ። እንዳልኩሽ ነው ብዙ ጥረት እየተደረገ ነበረ። ከዚህ በፊትም ቱተሪንግ የሚያደርጉ ወጣቶች ልጆች ነበሩን። በአንዳንድ ሁኔታ የራሳቸውም ትምህርት ሆኖ አሁን ላይ አይደሉም፣ ግን ጥረት ተደርጓል። አሁን ደግሞ እነዚህ ልጆች መጥተው ይሄንን ተስፋ ዘርተውብናል። አሁንም እኛ አድማጮችን፣ የኢትዮጵያ ኮሚኒቲ አባል ኢትዮጵያውያኖችን በሙሉ የምንጠይቀው ይሄን ነው። እውቀት ያላችሁን ልጆች የወደፊት ትውልዶቻችንን ማንነታቸውን እንዲያውቁ እንረዳለን የሚል ኢትዮጵያዊ በሙሉ ሊሳተፍ ይችላል። ወደ ኮሚኒቲው ብቅ ብሎ በምን መንገድ ልንራ ይለናል። ብዙ ምሁራኖች አውጤር አሉ የኛ ሰዎች። በዚህ አጋጣሚ እንደው እኔም የምጠይቀው ህብረተሰቡን ልጆችን ማነጽ የመሰለ ልጆችን ራሳቸውን እንዲያውቁና በተቻለ መጠን ስለ ኢትዮጵያዊነታችን ስለ እኛ ማንነት እንዲያውቁ ማድረግ ትልቅ ስራ ነው እና በዚህ ስራ ላይ ተባበሩን ነው የምንለው። አይዲያ መስጠት ይቻላል። በብዙ ነገር ሊረዱ ይቻላል። ወደ ኮሚኒቲው መጥተው እነዚህ ልጆች ማየት ይቻላል። በመሰረቱ እነዚህ ልጆች እዚህ ኮሚኒቲ ውስጥ ያደጉ ልጆች ናቸው። በየጊዜው ኒውዮር በተደረገ ጊዜ ውዝዋዜ ላይ አይታቸዋቸው እንደሆን፣ የተለያየ ኪነት ውስጥ አይቷቸዋቸው እንደሆን እነዚህ ልጆች እዛው ያደጉ ልጆች ናቸው፣ የእኛ ልጆች ናቸው እና አሁን ደግሞ ወደ ሌላ እድገታቸው ከፍ ባለ ቁጥር አስተሳሰባቸው ማመለካከታቸው እየተለወጠ ይሄው ያሉበት ቦታ ደርሰዋልና እርዷቸው አለው በለዋቸው ጎጎናቸው ነው ምንለው የኢትዮጵያ ኮሚኒቲም እየሞከረ ነው ያለውና በዚያ አጋጣሚ አንቺንም በጣም ላመሰግን ወዳለው ወይዘሮ ይክቴና አመሰግናለሁ ዛሬ በዛን ቀናል ተገኘችም እንጂ ይሄ ነበር ህልሟ ምታስበው ብዙዎቻችንም እናስበው ለዚህ ኮሚኒቲ ወጣቶችን እንዴት አድርገን ወደ ኮሚኒቲው እናመጣለን ወደ ኮሚኒቲው አምጥተን ለህብረተሰብ ስለ ህብረተሰብ እንዲያውቁና አስደርጋለን ነበር ይሄው እንግዲህ ቀስ በቀስ ያደረግን ነው በዚህ አጋጣሚ የሚረዱንን ምሁራኖች በሙሉ እናመሰግናለን እና አለሽ ዶክተር ሄድሽ
በተጨማሪ ደግሞ ትምህርት ነክ የሆኑ ነገሮችን እናዚህ ልጆች መሰረት ይዘው ሊያድጉ የሚችሉበት ትምህርት ወደ ኮሌጅ ሊያስገባቸው የሚችል እውቀት እንዲጨብጡ ሊያደርግ የሚችል እውቀት ያለው ሰው ሁሉ እንዲተባበረን በድጋሚ ጥሪ ማቅረብ ፈልጋለሁ። አመሰግናለሁ ወይዘሮ ዝና።
ኦኬ በጣም አመሰግናለሁ ዶክተር ኔም ላደረክሽልን ማብራሪያ እግዚአብሔር ይስጥልን ወደፊትም ሞር ብዙ ነገር እንሰራለን በዛ ለዛሬው በዚሁ ልሰናበትሽ ቴንክ ዩ መቤቴ ሰላሙኝ
አመሰግናለሁ ባይ
የኢትዮጵያ ማህበረሰብ ማህበር ለኢትዮጵያውያንና ለኢትዮ አሜሪካውያን ዛሬን ጥሪውን ያቀርባል። እኛ በአትላንታና በአካባቢው የምንኖር ኢትዮጵያውያን እና ኢትዮ አሜሪካውያን በራሳችን አነሳሽነት በመደራጀት የማህበረሰባችንን ችግር ለመቋቋም ጠቃሚ የሆኑ ባህሎቻችንን ለመጠበቅ ከምንኖርበት ሀገር ባህል ህግና የኑሮ ዘይቤ ጋር በመጣጣም ውጤታማ እንድንሆን በሁለንተናዊ መልኩ የሚያግዘንን ከማንኛውም የዘር የፖለቲካና የሃይማኖት አመለካከት ነጻ የሆነ እጅግ ጠንካራ ማህበር መስርተናል። ይምጡና የማህበሩ አባል በመሆን ለትውልድ የሚያኮራ ታሪክን ይቅረጹ። ኢትዮጵያዊነት ዘላለማዊነት እንዲኖረው የበኩሎን ያበርክቱ። አባል በመሆን ራስዎን ቤተሰቦንና ወገኖን ይጥቀሙ። የእድር አባል የመሆን መብቱን ያስጠብቁ። የአባልነት መመዘኛ በትውልድ ኢትዮጵያዊ ወይም ኢትዮ አሜሪካዊ መሆን፣ የማህበሩን መተዳደሪያ ደንብ ተረድቶ መቀበልና የማህበሩን ማመልከቻ መሙላት፣ የመመዝገቢያ ክፍያና አመታዊ ክፍያ መክፈል፣ ከ18 ዓመት በላይ መሆን ነው። ይምጡና የመብቱ ተጠቃሚ ይሁኑ። ወይም www.ethiopianca.org ላይ በመግባት ይመዝገቡ። የእድር አባል ለመሆን ፎርሙን ከዌብሳይቱ ላይ በመውሰድ ሞልተው ከመታወቂያ ጋር ይዘው ወደ ማህበሩ ጽፈት ቤት በመጣፍ ይመዝገቡ። አድራሻ 752 ኖርዝ ኢንዲያን ክሪክ ድራይቭ ክላርክስን ጆርጂያ 30021 የስልክ ቁጥር 404-298-4570
እሺ አድማጮቻችን አሁን ደግሞ ወደ 2017 ምሩቆች እንሄዳለን። ያው እንደሚታወቀው ይህ ወቅት ተማሪዎች ብዙ ልፋት ለፍተው የለፉበትን ትምህርት ውጤት የሚያገኙበት ነው፣ የሚመረቁበት ነው። ከኮሌጅም እንደዚሁ ብዙ ተመራቂዎች አሉ። በተለይ ኢትዮጵያን ተመራቂዎች የኢትዮጵያ ኮሚኒቲ ማድረግ የሚፈልገው ሁሉንም ያገኘውን ስም በሙሉ ማወደስ ነው። እነዚህን ሰዎች እንከረጅ ማድረግ ነው፣ ማበረታታት ነው። እና በዚህ መሰረት ስሞች አሉን። ደግመንም እንኳን ብንጠራቸው ባለፈው ሳምንት ሁልጊዜ እንጠራቸዋለን፣ ምንም ማለት አይደለም። እና ሌሎችም ደግሞ ያልተጠሩም ገና አሉ ካላችሁ ደግሞ እናንተም ደውላችሁ ልትሰጡን ትችላላችሁ። አሁን ለጊዜው ግን እዚህ እጄ ላይ ያለውን የኮሌጅ ምሩቆችን ስም እንሆ። ከኮሌጅ ዶክተር እስራኤል አንበሳ፣ ወይዘሪት ጽዮን አንበሳ፣ ገሊላ ልዑል ሰገድ፣ ሄለን ተስፋዬ፣ መሐሌት ቴዎድሮስ፣ ዮናታ ኢዮብ፣ ፋሲል አብርሃም፣ ሰላማዊት በላይ፣ ፋሲጋ ሞገስ፣ ሄለን ወንዲፍራው ሲሆኑ ከሃይ ስኩል ደግሞ ዲያቆን ገብርኤል ተዘራ፣ ረድሂት ፈቃደ፣ ዙፋን ተችሎ፣ ሄለን ተስፋዬ፣ ሳሚ ኢዮብ፣ ቴዲ ካሳ፣ ፋኑኤል አባይ፣ ማህሌት አበራ፣ ግሩም ተስፋ ማርያም፣ ማህሌት ወሰን በዛብህ፣ ህሊና ተስፋሁን፣ ሳሙኤል ፍቃዱ፣ ጆሴፍ እዝቃኤል፣ ሱራፌል ሄለን፣ ሄለን ገበየው፣ ናውም ጸጋዬ፣ ህሊና ገብሬ፣ ታሪክ እባቡ፣ ቤተልሔም ሲሳይ፣ ናርዶስ መኩሪያ፣ ሰማንታ በላይ ናቸው። እንግዲህ ቅርታ አንዳንድ ስሞችን በትክክል ካልተናገርን ይቅንጣ እንጠይቃለን። አሁንም ሌላ አለ የምትሉ ከሆነ ፕሊስ ወደዚህ እየደወላችሁ አሳውቁን፣ ወይም የሚቀጥለው ሳምንት ልትሰጡን ትችላላችሁ። እና በዚህ አጋጣሚ ከዚህ ኮሌጅም ከተመረቁት ሃይ ስኩል ለተመረቁት ወጣት ወገኖቻችን በሙሉ ቤተሰቦቻቸውም እነሱም እንኳን ደስ አላችሁ እንላለን። እና በኢትዮጵያ ኮሚኒቲ ስም በጣም መደሰታችንን እንገልጻለን። ሞር ተስፋ፣ የበለጠ ተስፋ፣ የበለጠ መልካም ነገር እንዲመጣላችሁ አሁንም እንጸልያለን። እናመሰግናለን።
nafiyadu anasiya dal kani guya number bajo ya dete mo ada ke ya nanna rato anse darra kuno arnalle dufat ke ga jiratu le la faur malle dufat ke ga jiratu le la faur malle nafiyadu anasiya dal kani guya number bajo ya dete mo ada ke ya nanna rato sidarra kuno ardalle dufat ke ga jiratu le la faur malle dufat ke ga jiratu le la faur malle nafiyadu fayan kange nan katini naf jiratu Abjiradul bunu buli una manika ba inkadu vesilalu namananjijiri nandedini sindedu una manika ba inkadu vesilalu
tenasteling admach tenasteling hello
hello
doctor
abet
tenasteling doctor abebe endemin alle በጣም ይቅርታ ትንሽ ቆየንብ እዚህ ስራ ይሰራን ነበር ይቅርታ
ምንም ችግር የለም በሰዓቱ ነው
እሺ በመጀመሪያ አድማጮቻችን ዶክተር አበበ ሀገር ወዳድ ወገን ወዳድ ምሁር ሲሆኑ ታሪክን አዋቂ ስለ ሀገሩ ልዩ አመለካከት ያለው ስለ ሰላም ስለ ፍቅር የሚሰብክ መከባበርን የሚያወድስ ወገን ነው በዚህ አጋጣሚ ስለ ዳይቢቲ ትንሽ እንዲያወያየን ጋብዘናል እዚ ይገኛል ከዚህ በፊትም እንደዚሁ ስለ ኢትዮጵያዊነት ጠይቀነው አንዳንድ መግለጫዎችን ሰጥቶናል ከዚህ በፊት ሜቢ ታስታውሱት ይሆናል ለማንኛውም ዶክተር እስቲ ስላንተ በተለይ የህክምና ሙያ ትንሽ ማብራሪያ ብትሰጠን
እንግዲህ እኔ ያው ለረጅም ጊዜ ሐኪም ነኝ 41 አመት እንጃለሁ የህክምናውን ትምህርት የተማርኩት ያው ኢትዮጵያ ውስጥ በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚባለው ነው የተማርኩት ከዛ በኋላ ለድህረ ምረቃ ወደ ለፒኤችዲ ዩኒቨርሲቲ ኦፍ ኦስሎ ኖርዌይ ሄጄ ፒኤችዲ በተጨማሪ አግኝቼ ከዛ በኋላ የሀገራችን ሁኔታ ለመመለስ አመቺ መስሎ ስላልታየኝ ወደዚህ ሀገር መጥቼ ሃርቫርድ ሜዲካል ስኩል ተገብቼ ፌሎሺፕ እና ሬዚደንሲ የሚባለውን አድርጌ ጨርሼ የህክምና ሙያና የምርምር ሙያ ላይ አብዛኛውን ጊዜ ያሳለፍኩት በምርምር ስራ ነው የተረፈው ደግሞ አካዳሚክ በሆነ ነው ማለት ነው አሜሪካ ከመጣሁ አሁን 31 አመት ጨርሼ 32ኛ እንጀምር ያለው እናዚህ ነው እንግዲህ ግማሽ ሪሰርች ግማሽ ህክምና አካዳሚ የምለው አሁን በቅርብ ጊዜ ግን ያው እንደ ጡረታ መሳይ ወጥቼ ነገር ግን በሳምንት 3 ቀን የህክምና ስራ ሰራለሁ የተቀረጡን 3 ቀን ደግሞ ወገኖችን አስተስተታለሁ ብዬ ሞክራለሁ አንዳንድ ነገር ያቅመኝ ይላል ማለት ነው ባጭሩ ይሄ ነው
በዚያ አጋጣሚ ዶክተር አበበ ሀረገወይን እጅግ አድርጌ በጣም አመሰግናለሁ በፈለኩ ጊዜ በጠየቅኩ ጊዜ ምንም ሳታሳፍረኝ እሺ ያልኩ ወደዚህ ትቀርባለ እና የኢትዮጵያ ኮሚኒቲን በጣም አድርጎ በዚያ አጋጣሚ ሊያመሰግንህ ይወዳል አድማጮቻችን ጥያቄ ካላችሁ ከዚህ በኋላ ምን ጀምረውን ፕሮግራም መደወል ትችላላችሁ እና እንግዲህ ወደ ውይይታችን እንግባ ማለት ነው የመጀመሪያው ጥያቄ ላንተ ዳያቢቲ ምንድን ነው የስኳር በሽታ ማለት ምንድን ነው
የስኳር በሽታ ለማስረዳት በጣም ቀላል በሽታ ነው ለምሳሌ ምግብ በመንበላበት ጊዜ ምን መገባችን ምግቦች የተለያየ በሰውነታችን ውስጥ ገብተው የሚሰሩ ስራ አላቸው አንዱ የምግብ አካል የሆነው ካርቦሃይድሬት ወይም ስኳር ነክ የሆነው የምግብ አካል ነው ይሄ ሰውነታችን ውስጥ ከገባ በኋላ ወደ ንጹህ ስኳርነት ይቀየርና በተለያዩ ሴሎቻችን ያ የሰውነት ክፍሎቻችን ይገባና ኃይል የሚሰጠን እሱ ነው የሚያንቀሳቀሰን ከቦታ ቦታ የሚወስደን እሱ ነው እንግዲህ ሰውነታችን ውስጥ ከገባ በኋላ ምግቡ ካንጀታችን ሰውነታችን ሲገባ በየሴሎቹ አሁን እንደተባለው እንዲገባ የሚያደርግ ሌላ ፓንክሪያስ ከሚባለው ወይም ቆሽት በአማርኛ ከሚባለው በየጊዜው ከምግቡ ጋር አብሮ መውጣት ያለበት ሆርሞን አለ። ይሄ ሆርሞን ኢንሱሊን ይባላል። ኢንሱሊን ከምግቡ ጋር ከገባ በኋላ አብሮ በጊዜው ሊደርስ ካልቻለ የስኳሩ በደማችን ላይ እየጨመረ ይሄዳል። ምግብ ያጣል ማለት ነው። ያ ልክ እንደ ቁልፍ እንደ በር ከፋች ስለሆነ እሱ ካልከፈተልህ ሊገባ ስለማይችል ደማችን በዚህ በስኳር ብዛት ይጨናነቃል ማለት ነው። እና ይሄ ነው የስኳር በሽታ የሚባለው። ኢንሱሊኑን በደንብ በጊዜ ማድረስ ካልቻለ ያ ፓንክሪያስ ወይንም ቁስቱ ወይንም ጨርሶ ያን ኢንሱሊን ማምረትና መልቀቅ ካልቻለ የስኳር በሽታ ይዘናል ማለት ነው። የስኳር መብዛት በደም ውስጥ የስኳር በሽታ የሚባለው ይሄ ነው። ባጭሩ ለማስረዳት ያህል ማለት ነው።
እሺ። እንደምታውቀው ብዙ ኢትዮጵያውያኖች በዚህ በሽታ የተጠቃነን ኢንክሉዲንግ ሚ ማለት ነው። እና እንደው ሁልጊዜ በህይወት ዘመናችን ሁሉ ጥንቃቄ እጅግ ይጠይቃል ይሄ በሽታ። እና እንደው ለዚህ አይነት ሁኔታ ምን ልትመክረን ትችላለህ? እንዲህ አይነት በሽታ ያለን ሰዎች ጥንቃቄው ምንድን ነው? እንዴትስ አድርገን ነው ጥሩ ጤነኛ ህይወት ልንመራ የምንችለው?
የስኳር በሽታ አሁን እንደተጠቀሰው በእኛ ማህበረሰብ በተለይ አሁን በዘመናዊው ትውልድ ከዘመናዊ ስል ደግሞ ከኛ ወላጆች ጀምሮ ጣሊያን ከመጣበት ወደ ተወለደው ትውልድ ላይ በከፍተኛ ደረጃ እየጨመረ በመሄድ ያለ ብዙ ዘመዶቻችንን ጤንነት የሚያውክና ህይወታቸውን የሚወስድ ክፉ በሽታ ነው። እንደ ቀላል መታየት የለበትም። እና የስኳር በሽታ አንደኛ ነገር በዘር የሚመጣ የመምጣት ሁኔታ አለበት። በተለይ አንድ ሰው ለምሳሌ አንድ ወላጁ የስኳር በሽተኛ ከሆነ ገና ከልጅነቱ ጀምሮ ስኳር በሽተኛ ሆናለሁ የሚለውን ነገር በሀሳብ ውስጥ ማድረግ ይኖርበታል፣ መጠንቀቅ ይኖርበታል፣ ጥንቃቄውን መጣበታለሁ። ሁለተኛ ደግሞ ነገር ምንድን ነው፣ አሁን በዚህ ባልኩት ዘመን ከጣሊያን ወዲህ ዘመናዊ ጊዜ ነው ብለን የምንቆጥረው የኢትዮጵያ ሕዝብ ኑሮ በጣም ተቀይሯል። የተቀየረበት ምክንያት ምንድን ነው? የአበላላችን ዘዴ ነው ተቀይሯል። የአኗኗራችን ዘዴ ተቀይሯል። ሁኔታችን በጣም ተቀያይሯል። ከዛ በፊት በኢትዮጵያ ውስጥ የስኳር በሽታ ብዙ ያልነበረበት ዘመን ነበረ። ይኸው ምንድን ነው? የህዝቡ አበላል አሁን ከኛ አበላል የተለየ ነው። አሁን ያለው ትውልድ በእርግጥ አበላላችን ውፍረትን የሚያመጣ የምግብ ምርጫችን ከባህላችን የራቀና ይህንን የምዕራባውያንን የተከተለ ደግሞ የድሎት ነው የምንለውን ነገር ደግሞ በዛ አድርገን የምንበላ ስለሆን ለምሳሌ ስጋ፣ ቅቤ፣ ወዘተርፈ የሚባለውን እና ይሄ የሰውነት ክብደታችንን ጨምሮታል። ያ ደግሞ በቅድም እንዳልኩት በዘር ሊመጣ የሚችለውን የበሽታ ሀረግ ምግብ እንደ ድሮ ዘመዶቻችን ብንበላ ብንመገብ ቢሆን ኖሮ የማይመጣውን በሽታ እናጋልጠዋለን። ይህ ምን ማለት ነው? የምንበላው ካርቦሃይድሬት በጣም ከፍተኛ ሲሆን ያ ተዳክሞ የሚኖረውን ፔንክሪያሳችንን ወይም ቆሽታችንን በብልጥ እንዲሰራ በማድረግ እናደክመዋለን። እየደከመ ሲሄድ ብዛት ስራ እየበዛበት ሲሄድ ይዳከምና ብዙዎች ኢትዮጵያውያኖች በተለይ ማዕከላዊ ሕይወት አላቸው የምንለው እድሜያቸው 40-50 በሚደርሱበት ጊዜ ከ50-60% ገደማ በአንዳንድ አካባቢዎች ወይንም ያው የስኳር በሽታ በደንብ መድኃኒት የሚያስፈልገው ይኖራቸዋል። ሌሎቹ ደግሞ በደንብ ያልታወቀና ያልተገኘ የስኳር በሽታ ይኖራቸዋል። ጥቂት ቆይቶ ሲበስባቸው ነው መድኃኒት የሚወስዱት ማለት ነው። እና አሁን እንደተጠየቀው ምን ማድረግ አለብን? አንደኛ ሰው ራሱን ማወቅ አለበት። የቤተሰቡን ታሪክ ማወቅ አለበት። ቤተሰብ ውስጥ ስኳር ያለበት ሰው መጀመሪያውኑ መጠንቀቅ አለበት። ሁለተኛ ደግሞ የስኳር በሽታ አለ ተብሎ የተነገረው ሰው ሕክምና ኦፍኮርስ ሊሰጠው ይችላል። ታብሌቱ ምንም ይሰጠዋል። ነገር ግን ራሱ የሚያደርገው ደግሞ ብዙ ነገር አለ። ይኸውም የምግቡንና የሰውነቱን እንቅስቃሴ ያንን ያለውን በደም ውስጥ ያለውን ከፍተኛ የስኳር ደረጃ ለማውረድ መንቀሳቀስ አለበት። ኤክሰርሳይዝ ማድረግ አለበት። የምግብ ምርጫው ደግሞ የተለየ መሆን አለበት። እና በዝርዝር ውስጥ እንግባ ከተባለ ስለ ምግብ ምርጫው ደግሞ እገባበታለሁ፣ እንነጋገረዋለን። እሱ በጣም እንትኑ ነው፣ መሰረቱ ነው። የስኳር በሽታን ለመቆጣጠር ከሚደረገው ከመድኃኒቱ ይበልጥ ምግብ መቆጣጠሩ በጣም ጠቃሚ ነው። ሁለተኛ ደረጃ ደግሞ መንቀሳቀስ ወይ ኤክሰርሳይዝ ማድረግ ጂም ይሄድ አይደለም ወክ ማድረግ በተለያየ ሁኔታ ምክንያት ፈልጉ ማንቀሳቀስ ሰውነትን ሁሉ ይጠቅማል። ቁጭ ብሎ መዋል ነው አሁን ያብዛኛው ሰው የሥራውም የቢሮውም ሥራ እንደዛው ነው። ቤቱን መጥቶ ቴሌቪዥን ፊት ነው ብዙ ሰው ተወዝቶ ጊዜውን የሚያሳልፈው ወይንም የመዝናኛ ቦታ ብሎ እዛ ቁጭ ብሎ ነው ሲበላና ሲጠጣ የሚቀመጠው። ይሄ ከሰውነታችን አሰራሩ በእኛ ኢትዮጵያውያኖች የሰራተኞች ዘርነን የገበሬዎች ዘርነን ከቦታ ቦታ የሚሄዱ ሰዎች ዘርነን ይሄ ተቀይሮበት ሰውነታችን ከብዶታል። ያንን ማንቀሳቀስ ያንን ምግብ ማስተካከል ከስኳር በሽታ ሊያድነን ይችላል መጀመሪያውኑ። ያዘን ደግሞ ያንን እንድንቆጣጠር በይበልጥ የተሻለ ኑሮ እንዲኖረን ይረዳናል ማለት ነው።
በጣም ጥሩ ማብራሪያ ነው የሰጠህን። በዚያ አጋጣሚ እንግዲህ ይሄ በሽታው ከያዘ እንግዲህ የሚለቅ በሽታ አይመስለኝም፣ ከህይወታችን ጋር አብሮ የሚኖር ነው። ግን በቅርቡ አንዲት ዶክተር ይሄንን በተመለከተ ዶክተር ሳራ የአባቷን ስማምና ሶሹር ትንሽ ገለጻ አድርጋ ነበር እና ዳያቢቲ ኪዩር መደረግ እንደሚችል አድርጋ ነው የተናገረችው። አይ ነው ከዛ ውስጥ ዝርዝሩን በደንብ መግለጽ ባልችልም ከስኳር በሽታ ወይም ከዳያቤቲክ መዳን ይችላል።
እንግዲህ መዳን የሚባለው ነገር ምንድን ነው? ጨርሶ ድናለሁ ለማለት አይቻልም። አንድ ስኳር በሽታ የያዘው ሰው ጨርሶ ድኜ እንደሌላው እንደ ስኳር በሽታ እንደሌለው ስኳር የሚበላበት እና ኬኬን የሚበላበት እንዳሰኘኝ ገንፎ ከጧት እስከ ማታ የሚበላበት ሁኔታ ላይ ሊያደርሰው የሚችል መዳን የሚባል ነገር ሊኖር አይችልም። ነገር ግን እሷ ያለችውን ነገር እኔ ባላውቀውም አንድ የስኳር በሽታ ከጀመረ አሁን እንደተናገርኩት ብዙ ቅድመ ሁኔታዎች አሉ ለዛ የሚያደርሱ ማለት ነው። ለምሳሌ የዘር ጉዳይ አይቀየርም። በሰውነት ላይ የደረሰው ጉዳት ለምሳሌ በዚያ በቆሽቱ ላይ ለረጅም ዘመን ገደብ የሌለው እሱን ሊጠናወቱ የሚችል አመጋገብ የተመገበው እንደገና ሊቀየር አይችልም። እና የስኳር በሽታ ይድናል የሚባል ወሬ ብዙውን ሰው ሊያዘናጋብ ይችላል። ምንድን ነው መድኃኒያው ብሎ ወደዛ ወደዚህ ይላል። ይህንን ኃላፊነቱን ትቶ ምግቡን ምርጫውንና የሰውነቱን የኤክሰርሳይዙን ሁኔታ ከማተኮር ይልቅ ዶክተር ገሊት ወይም ዶክተር ገሊሄን ብሏል። ሀገራችን ሰው ደግሞ ይሄን ይወዳል። እንዲህ አይነት ነገር ተአምረኛ የሆነ ነገር አዲስ መጥቷልና በምስጢር የተያዘ ያ ነገር ካገኘኝ ከዛ በኋላ ያችን ትቼ እንደገና ወደ ኬኬና ወደ ምናምን መልሳለሁ የሚባል ነገር አለ እና ይህን አይነቱን ቀቢጸ ተስፋ ትቶ አብዛኛው ሰው ይሄ የዘላለም በሽታ ነው ብሎ ለዘላለም በህይወቱ ላይ ለውጥ የማምጣት ሁኔታ ኃላፊነት አለበት። አለበለዚያ በሽታው በጣም ውስጥ ሰውነትን ብዙ ቦታ የሚያበላሽ ነው። አይን ያጠፋል፣ ኩላሊት ያበላሻል፣ ነርቮችን ይገላል፣ አንጀትን መላወስ ያቆማል፣ የልብ ሀርት የሀርት አታክ ያመጣል፣ ስትሮክ ያመጣል። ሳይለንት የሆነ ውስጥ ለውስጥ ቦጥቦጦ ሰው የሚያጠፋ መድኃኒት በሽታ ስለሆነ ብዙ ሰው ይህንን ቀቢጸ ተስፋውን ትቶ ሲሪየስ በሆነ መንገድ በጣም ቆፍጠን ባለ መንገድ ከዛሬ ጀምሮ ህይወቴን እቀይራለሁ እንደዚህ አይነት የመጨረሻ ሁኔታ እንዳይመጣብኝ ብሎ መጠንቀቅ አለበት እና ይሄ በሽታ መጨረሻው በጣም አያምርም። እኔ ቤተሰቦች ብዙ የስኳር በሽታ ያላቸው ሰዎች አሉ። በእርግጥ በቅርብ ጊዜ ወንድሜ ሞቷል። የዛሬ 2 ዓመት ገደማ በ82 ዓመቱ በጣም ከፍተኛ አሳዛኝ በሆነ ሁኔታ ነው የሞተው። በጣም ጠንቃቃ ሰው ነበረ። እንደዛም ሆኖ ስለሆነ ነው 82 ዓመት የቆየው ለማለት ይቻላል። መጨረሻው ግን ጥሩ አልነበረም እና ከዛ ለመጠንቀቅ በጣም ቆርጦ መነሳት አለበት የስኳር በሽታ ያለው ሰው።
እንደው እሺ፣ በጣም አመሰግናለሁ ዶክተር። ካልደከመ ትንሽ ሙዚቃ አድርገን እንመለስ ወይስ እንቀጥል? እሺ ሙዚቃ ትንሽ እናድርገን እንመለሳለሁ። ሆልድ ኦን ፕሊዝ። እሺ
ka'atala ale mesk Hello.
ይቅርታ ዶክተር አም ሶሪ ትንሽ ዘና እንድንል ብዬ ነው ይቅርታ። ኦ ሄሎ ዶክተር አለ አለ
ኦኬ አለ አለ
ሌላ ሰው አንድ ሰው እየደወለልን ነው ጥያቄ አለውና እስቲ ስማውና መልስለት።
እሺ በጣም ጥሩ
ዋን ኦኬ እንግዲህ ቆይ ትንሽ ተቋርጦበታል ይመጣል። ለማንኛውም እሱ እንዳለኝ ከሆነ እንደጠየቀ ከሆነ ይሄንን ኮዙ ምንድነው የ እስቲ አሁን ይው እየደወለ ነው አንድ ጊዜ እሱን ስማውና ተመለሰለ።
እሺ
ይገርታ ኦኬ
ሃሎ
ኦኬ ቆይ ይመጣል ይቅርታ እየጠበቅን ነው። አድማጭ ባየር ላይ ናቸው። አድማጭ ባየር ላይ ነው ይቀጥሉ።
ጤና ይስጥልኝ እንደምን አላችሁ የኢትዮጵያ ኮሚኒቲ
እግዚአብሔር ይመስገን እንደምን አሉ። እሺ ኤርሚያስ ጥያቄ አለ መሰለኝ ለዶክተር
ፈጣን አድርገው ጥያቄ።
እሺ እሺ
እና ጥያቄ ይሰማለሁ?
አዎ ትሰማለህ።
ኦኬ የመጀመሪያው ጥያቄ እንትን አም ሶሪ እንትን የመጀመሪያው ጥያቄ የስኳር በሽታ ለምሳሌ ብዙ ጊዜ ኮንፊውዝ ይሆናል ሰው ምቶቹ ምንድናቸው ወደዛ የሚያደርሱት ምልክቶች ምንድነው ሰዎች መጠንቀቅ ያለባቸውና ሌላው ምናልባት እንዳይፈጥን እንጂ ለምሳሌ አሁን ምን አይነት ምግቦች ናቸው ለምሳሌ እንደዚህ ቆሽትን አቢዩዝ የሚያደርጉት እና እንዴትስ ነው ይሄ ለምሳሌ አሁን ኢንሱሊን ያ ሆርሞን ፕሮዲዩስ እንዳይሆን ምንድነው ሰውነታችን ውስጥ ያለው ፕሮሰስ ያንን አፌክት የሚያደርገው ምንድነው ያ ኢንሱሊን ሆርሞን ፕሮዲዩስ እንዳይደረግ ማለት ነው እና ምን አይነት ምግብ ስለምንመገብ ነው ኢስ አፍተር ሎንግ ታይም አቢዩዝ አርገን ነው ማለት ነው ያንን ፖስት ሰውነታችን ኢንሱሊን ያንን ሆርሞን እንዳያመርት ማለት ነው። ስለዚህ አንዱ ማብራሪ ሰጠኝ ነበር በጣም አመሰግናለሁ።
በጣም እናመሰግናለን ዶክተር ሰማሃው?
አዎ ሰምቻለሁ። በጣም ጥያቄ በጣም ጥሩና ተገቢ ነው። በመጀመሪያ ለምለስ መከሞክረው ያ የቆሽቱን ጉዳይ ምክንያቱም መሰረቱ ቆሽቱ ያንን ተፈላጊ የሆነውን ኢንሱሊን በጊዜውና በሰዓቱ በሚያስፈልገው መጠን ለማድረስ ባለመቻሉ ነው የስኳር በሽታ የሚከሰተውና ይሄ ሊሆን የቻለበት ምክንያት ምንድነው ተብሎ የተጠየቀው ብዙ ምክንያቶች አሉት። ነገሩን ለማሳጠር ያህል ያን የብዙ ሰዎች ብዙዎቻችን ለምሳሌ ስኳር በሽታ ያላቸው ሰዎች የዘር ያልኩት ነገር ምንድነው ጄኔቲክ የሆነ ይሄንን
ይቅርታ አድማጫችን ዘግቶታል ስልኩ ለዚህ ነው ኦኬ ይቅርታ እሺ ዶክተር አለ ሃሎ ሃሎ ዶክተር ፖዝ ኦ ማይ ጋድ ይቅርታ አይ ቲንክ ስልኩ ተቋረጠ ስልኩ ተቋረጠ ይቅርታ እንመጣለን ትንሽ ጊዜ እክስጡን ዶክተር ይቅርታ
ኦኬ ተቋረጠ
ተቋረጠ በማሉ ሁለታችሁ ስትሆኑ አይ ቲንክ ትንሽ ፍሪክሽን ፈጠረ መሰለኝ ይቅርታ እሺ ቀጥል ቀጥል ማብራራለት ይጠየቀን
ጥያቄ የጀመርኩት ያው መሰረታዊ በሆነው መንገድ ለምንድን ነው ምክንያቱ ይነገረን የተባለው እንጀምረው ነበር ቀደም ብሎ አሁን እንግዲህ የሰውነታችን አካላቶች እያንዳንዳቸው የተወሰነ ህይወት አላቸው ብዙዎቹ አጠቃቀሙም እነዛን አካላቶች በደንብ ከተጠቀምንባቸው ለዘላለም ሊበቁ ይችላሉ ለምሳሌ ጥርሳችን ነው ጥርሳችን በደንብ ካልያዝ ነው በጊዜ ወራልቆ ባዶ አፋችን ልንቀር ይችላልን የዚህም የፔንክሪያሱም ነገር የቆሽቱም ነገር ምንድነው የተወሰነ ምግብ ነው የፕሮሰስ ለማድረግ የሚችለው በህይወታችን ውስጥ ማለት ነው እና ከበዛበት ጫናው ከበዛበት በተለያየ ምክንያት ከምን መገበው በላይ ወይም ከሚበቃም በላይ ስኳር ያለባቸው ምግቦች የተመገበን እንደሆነ ብዙ በመርጨት እና ብዙ ያንን በማስተላለፍ እና ያንን የሚያመነጩት ሴሎች ይዳከማሉ ምልክት ይሰጣሉ መጀመሪያ የሚሰጡት ምልክት ምንድነው ስኳሩ ከፍ ማለት ይጀምራል ምንም አይነት ስሜት ሳይሰማው ያ ስኳር ታማሚ የሚሆነው ሰው ፕሪ ዳያቤቲክ ይሆናል ይሄ ምን ማለት ነው ከተወሰነ በላይ ከተፈቀደው ጤና ነው ከተባለው በላይ ከመቶ በላይ ከመቶ እስከ 125 ድረስ ተመዝኖ ሲገኝ ያ ሰው እያመራ ነው ማለት ነው ዳያቤቲክ ነው ተብሎ ህክምና ሌላ መድኃኒት ባይሰጠው ፕሪ ዳያቤቲክ ነው ከቀጠለበት ደግሞ ዳያቤቲክ ይሆናል ከ125 በላይ ይሆናል ስኳሩ በጧት ምግብ ሳይወስድ ከተለካ ከዛ በኋላ ስኳር በሽተኛ ይሆናል ማለት ነው ብዙ ጊዜ የስኳር በሽታ እንደ ደም ብዛት በሽታ ሳይለንት ኪለር ይባላል ብዙ ሰዎች ብዙም ሳይሰማቸው ለረጅም ጊዜ የደም ውጤታቸው የደም ስኳራቸው ከፍ ብሎ ሊኖሩ ይችላሉ ይሄው ምንድነው በጣም የታመመ ሰው የብለድ ስኳሩ በጣም የደም ስኳሩ በጣም ከፍ ያለ ሰው መክሳት ይጀምራል ውሃ ይጠማዋል ሽንት ቤት ቶሎ ይሄዳል ያ ስኳሩን በሽንት ስለሚወጣ እንዲያነት ብዙም ይጠማው ብዙ ሽንት ቤት የሚያመላልሰው ሰው ደግሞ በድንገት የሰውነቱን ክብደት መቀነስ የጀመረ ሰው ስኳር በሽታ ይኖረኛል ብሎ መጠራጠር ይኖርበታል
ዶክተር
እንግዲህ እነዚህ ናቸው ምልክቶቹ
ኦኬ ዶክተር በጣም በጣም አዝናለሁ ምክንያቱም ሌላ ፕሮግራም አለ እዚህ ኢንስትራክተሩ እየሰጠኝ ነው ሳይን ጨርሰሻል እያለኝ ነውና ይሄንን ዝግጅት ይሄንን ፕሮግራም ሌላ ጊዜ ልንቀጥል ምንችል ይመስልሃል
ምንም ችግር የለውም በማንኛውም ጊዜ
በጣም እጅግ አድርጌ አመሰግናለሁ በኢትዮጵያ ኮሚኒቲ አትላንታ ስም ከፍተኛ ምስጋና አቀርባለሁ ለምታደርግልን ነገር በሙሉ በጣም በጣም አመሰግናለሁ ወደፊትም ሞር እንደምንሰማ ተስፋ አደርጋለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ደህና ሁንልኝ
እኔም አመሰግናለሁ
ደህና ሁን እሺ እንግዲህ አድማጮቻችን የዛሬውን ፕሮግራም ያዘጋጀውላችሁ እኔ ዘነበሽ ነኝ እንግዲህ ሰዓታችን አልቋል በሚቀጥለው ዝግጅት እንዲሁ እንድንገናኝ በዚሁ ልሰናበታችሁ መልካም ሰንበት ይሁንላችሁ ደህና ሁኑ
tune your radio.
Tune in.
Now.
You can tune in to this radio station on any smartphone or tablet.